በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት የሚተላለፍላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። በዛሬው ዕለት ስለ ነገረ ቅዱሳን ለመወያየት እንግዳ ጋብዘንላችኋል። እንግዳችን ራሳቸውን ያስተዋውቃሉ።
መጋቢ አዲስ ሄኖክ ፈንቴ ባላለው የማገለግለው በደብረ ሰላም ቀጨኔ መድኃኔዓለም በስብከተ ወንጌል ነው።
የዳዊት መዝሙር ምዕራፍ 14 አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሳደብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የሚምል የማይክድም ገንዘቡን በአራጣ የማያበድር በንጹሕ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። ዛሬ ስለ ነገረ ቅዱሳን እንወያያለን። ቅዱስ ማለት የቃሉ ትርጓሜ ምንድን ነው? በስንት መንገድስ ይፈታል?
እንግዲህ ቅዱስ የሚለው ቀደሰ፣ አመሰገነ ከሚለው የግስ መሰረት የተገኘ ነው። ቀደሰ በዋናነት በአራት መንገድ ይፈታል፣ መጻሕፍት እንደሚሉት ማለት ነው። መጀመሪያ ቅዱስ ሲተረጎም ልዩ የሚል ትርጉም አለው ማለት ነው። ልዩ ሲል ምንድን ነው? ቅዱሳንን ልዩ እንላቸዋለን። ከዓለም ከአምልኮተ ጣዖት ከገቢረ ኃጢአት የተለዩ ስለሆኑ ልዩ እንላቸዋለን ቅዱሳንን ማለት ነው። አንደኛው ትርጉሙ ልዩ የሚል ይዟል ማለት ነው። ሁለተኛ ደግሞ ክቡር የሚል ትርጉም አለው ቅዱስ የሚለው ማለት ነው። ክቡር ማለት ቅዱሳንን ክቡራን እንላቸዋለን። ለምን? በስራቸው በምግባራቸው ስለከበሩ ከስራቸው የተነሳ ክብር ከእግዚአብሔር ስለተሰጣቸው ቅዱሳንን ክቡራን ስለምንላቸው ቅዱስ የሚለው ቃል ክቡር የሚልም ትርጉም አለው ማለት ነው። ሌላውና ሶስተኛው ቅዱስ ንጹህ ማለት ነው። ንጹህ የሚል ትርጉም አለው። ቅዱሳንን ንጹሐን እንላቸዋለን። ንጹሐን ስለሆኑ ከኃጢአት የራቁ ከአምልኮተ ጣዖት ርቀው በንጽህና በቅድስና ስለሚኖሩ ንጹሐን እንላቸዋለን። ወይም ደግሞ ከአምልኮተ ጣዖት የራቁ ናቸው፣ ርቀው በንጽህና ስለሚኖሩ ንጹሐን የሚለውን ትርጉም የያዘ ስለሆነ ቅዱስ ጽኑ፣ ንጹህ፣ ክቡር የሚል ትርጉም አለው ማለት ነው። ሌላው ምስጉን የሚለውን ትርጉም እናያለን። ቀደሰ ዋና መጀመሪያ ትርጉሙ ቀደሰ፣ አመሰገነ ነው የሚለው ሲተረጎም ማለት ነው። ቅዱሳን የተመሰገኑ ናቸው። በስራቸው እንዲመሰገኑ እግዚአብሔር ስለፈቀደላቸው ቅዱሳንን እናመሰግናቸዋለን። ስለሚመሰገኑ ቅዱስ እንላቸዋለን። አሁን ቅዱሳን ቅዱስ ጴጥሮስ፣ ቅዱስ ያዕቆብ ወይም ደግሞ ቅዱስ ዳዊት እያልን የምናመሰግናቸው ከስራቸው የተነሳ ነው ማለት ነው። ስለዚህ ክቡራን፣ ጽኑዓን፣ ንጹሐን፣ ምስጉናን ስለሆኑ ይህንን ትርጉም ተሰጥቷቸዋል ማለት ነው። እና ቅዱስ የሚለው በአራት ዋና መንገዶች ይፈታል። በእርግጥ ይሄ ለቅዱሳን የሚቀጠለው ነው እንጂ በሌላም ቅዱስ ብዙ ትርጉም አለው፣ ግን ለቅዱሳን የሚቀጠለው አራቱን ነው ማለት ነው።
መልካም። ቅዱሳን እነማን ናቸው?
እንግዲህ ቅዱሳን እነማን ናቸው ስንል ቅድስት ቤተ ክርስቲያን ቅዱሳን ብላ የምጠራቸው በጣም ብዙዎች ናቸው። በዋናነት ግን በአምስት ከፍለን እናያቸዋለን ማለት ነው። መጀመሪያ ቅዱሳን መላእክትን እናያለን፣ ቅዱሳን ስለሆኑ ማለት ነው። ሌላው ቅዱሳን መላእክትን ካየን በኋላ አንደኛ ቅዱሳን መላእክት ስንል፣ ሁለተኛ ቅዱሳን ሰዎች ብለን በአጠቃላይ እንከፍለዋለን ማለት ነው። ቅዱሳን ሰዎች የምንላቸው ደግሞ ከሕገ ልቦና ጀምረው በሕገ ልቦና ዘመን መጽሐፍ ሳይጻፍላቸው መምህር ሳይላክላቸው በስነ ፍጥረት ተመራምረው አምላካቸውን አውቀው በቅድስና በሃይማኖት ጸንተው የኖሩትን ቅዱሳን እንላቸዋለን። በሕገ ልቦና ማለት ነው ቅዱሳን አበው የሚባሉት ናቸው እነኚህ። ሌላው ቅዱሳን ነቢያት እንላቸዋለን። ቅዱሳን ነቢያት የእግዚአብሔርን ቃል ትንቢት የተናገሩ አባቶቻችን ናቸው። እነሱ ትንቢት ሲናገሩ በሶስት መንገድ ነው የተናገሩት። ያለፈውን ትንቢት ተናግረዋል። በመካከል ላይ ያለውን እነሱ በነበሩበት ያለውንም ትንቢት ተናግረዋል፣ ገስጸዋልም፣ ወደፊት የሚመጣውንም ትንቢት ተናግረዋል ማለት ነው። ሌላው ቅዱሳን ሐዋርያት ናቸው። ከቅዱሳን ሰዎች ከምንለው ውስጥ ምን መደባቸው ማለት ነው። ቅዱሳን ሐዋርያት ራሱ እግዚአብሔር ቅዱስ እንደሆነ እነሱም ቅዱሳን ሆነው እኔ መርጫቸዋለሁ ከዓለምም ለይቻቸዋለሁ ቀድሻቸዋለሁ ብሎ ዮሐንስ ወንጌል ምዕራፍ 17 ላይ እንደተናገረው ቅዱሳን ሐዋርያት ቃሉን ዝሮ በማስተማር የተቀደሰውን ቃል ወረደ ተወለደ ብለው የክርስቶስን ቃል ስላስተማሩ ቅዱሳን ሐዋርያት ተብለዋል ማለት ነው በስራቸው። ሌላው ቅዱሳን ሰማዕታት አሉ። ቅዱሳን ሰማዕታት ደግሞ በስራቸው ሰማዕትነትን የተቀበሉ ዋጋ የከፈሉ ስለ ሃይማኖታቸው አንገታቸውን የተቆረጡ ደማቸውን ያፈሰሱ አጥንታቸውን የከሰከሱ እነኚህ ቅዱሳን ሰማዕታት እንላቸዋለን። ብዙዎች ናቸው። ቅዱሳን ጳጳሳት፣ ቅዱሳን ነገስታት፣ ቅዱሳት አንስት እንላቸዋለን። እንግዲህ አንደኛ ቅዱሳን መላእክት ሲሆኑ፣ ሁለተኛ ቅዱሳን ሰዎች ናቸው፣ ሶስተኛ ቅዱሳት መጻሕፍት ናቸው ማለት ነው። ቅዱሳት መጻሕፍትንም ቅዱሳት እንላቸዋለን። ለምን? የእግዚአብሔርን ቃል የያዙ የቅዱሱ የእግዚአብሔር ቃል የተጻፈባቸው ስለሆኑ ቅዱሳት መጻሕፍት ተብለዋል። ከሌሎቹ መጻሕፍት የተለዩ ናቸው። ከመጻሕፍተ ልብ ወለዶች፣ ከልብ ወለድ መጻሕፍት፣ ከጥንቋላ መጻሕፍት፣ ከግል ደብዳቤ መጻሕፍት የተለዩ ስለሆኑ እስመ ቅዱሳት መጻሕፍት እስትንፋሰ እግዚአብሔር እሙንቱ ይላቸዋል። እነኚህ ቅዱሳት መጻሕፍት የእግዚአብሔር እስትንፋሶች ናቸው። የእግዚአብሔር እስትንፋሶች ስለሆኑ የቅዱሱ የእግዚአብሔር እስትንፋስ የያዙ በመሆናቸው ቅዱሳን እንላቸዋለን ማለት ነው። ሌላው ቅዱሳት መካናት ናቸው። ቅዱሳት መካናት ራሳቸው የተቀደሱ ናቸው። ለምን? የተቀደሰ እግዚአብሔር ቃል የሚነገርባቸው ስለሆኑ ቅዱሳት መካናት ማለት ነው። እነኚህ ቅዱሳት መካናት በመጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 5 ቁጥር 15 ላይ ተጽፎ እናገኘዋለን። መልአኩ ነው እንደውም የቦታን ቅድስና ለኢያሱ የነገረው። ምንድነው ያለው? መልአኩ ከሰማይ ተገልጦ ወርዶ ኢያሱን የቆንክባት ምድር የተቀደሰች ናትና ጫማን ከእግር አውልቅ ብሎታል። ይህ ማለት የቦታን ቅድስና የሚገልጥ ነው ማለት ነው። የቦታን ቅድስና የሚገልጥ ነው። ስለዚህ ቅዱሳት መጻሕፍት፣ ቅዱሳት መካናት ብለን እና መጻሕፍትን መካናትንም እናከብራለን ማለት ነው። ሌላውና አምስተኛው ንዋያተ ቅድሳት አለ። ንዋያተ ቅድሳት በእግዚአብሔር ቃል የከበሩ በቅባሜሮን በሜሮን የተቀደሱ ንዋያተ ቅድሳት አሉ ማለት ነው። ቅዱስ ታቦት፣ ቅዱስ መስቀል፣ ሌሎችም በቅዱስ ቤተ ክርስቲያን ውስጥ የሚገኙት ማለት ነው። እና ቅዱሳን እነማን ናቸው ለሚባለው ቤተ ክርስቲያን ቅዱሳት ወይም ቅዱሳን የምትላቸው ብዙዎች ናቸው። በጥቅሉ ግን በአምስት ከፍለ እናያቸዋለን ማለት ነው። ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት መጻሕፍት፣ ቅዱሳት መካናት፣ እንደገና ደግሞ ንዋያተ ቅድሳት ብለን ከፍለን በአምስት እናያቸዋለን ማለት ነው።
በጣም ድንቅ ነው። በጣም 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 ድንቅ ነው። መምህር እየነገሩን ያሉት አንዳንዶች የእግዚአብሔርን ቃል ዋቢ ሳያደርጉ እንዲሁ በሐሳብ ልናከብር የሚገባን እግዚአብሔርን እንጂ ሰዎችን ቅዱሳን ናችሁ ልናከብር አይገባም ይላሉ። መልሶት ለዚህ ምንድን ነው መምህር?
መልካም እንግዲህ ይሄ የሰዎች የግል ምልከታ ነው እንጂ ከመጽሐፍ ቅዱስ አንጻር የሚናገሩት አይደለም። ቅዱሳንን እንድናከብር መጀመሪያ ያዘዘን እግዚአብሔር ነው። እንዲህ ይላል፣ ራሱ ቅዱስ ሆኖ ቅዱሳኑን የቀደሳቸው እግዚአብሔር ነው። ኦሪት ዘሌዋውያን ምዕራፍ 11 ቁጥር 45 ላይ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏል። እንግዲህ ይህ ማለት የመጀመሪያው ቅዱስ እግዚአብሔር ነው። እግዚአብሔር ራሱ ቅዱስ ሆኖ ሌሎችን ደግሞ ቅዱሳን እንዲሆኑ አድርጓቸዋል ማለት ነው። ስለዚህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ሰዎችንም መላእክትንም ቦታዎችንም መጻሕፍትንም ቅዱስ ያደረገ እግዚአብሔር ነው። በእርግጥ ቅድስና በሁለት ነው የሚከፈለው፣ የባሕርይ ቅድስናና የጸጋ ቅድስና አለ። የባሕርይ ቅድስና የእግዚአብሔር ነው። ማንንም ያልሰጠው በባይሪው የራሱ የሆነ ቅድስና ያለው እግዚአብሔር ነው። ቅዱሳን ግን ከእግዚአብሔር የተሰጠ ቅድስና ነው ያላቸው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ስለሰጣቸው ማለት ነውና ቅዱሳንን ስናከብር መረጃችን መጽሐፍ ቅዱስ ነው። ሮሜ ምዕራፍ 13 ቁጥር 7 ላይ ክብር ለሚገባው ክብር ስጡ ይላል። ክብር ለሚገባው ክብር ስጡ። ይሄ ማለት እንግዲህ ሐዋርያው ቅዱስ ጳውሎስ ክብር ለሚገባቸው እግዚአብሔር ላከበራቸው ክብር እንድንሰጥ ሲገልጥ ክብር ለሚገባው ክብር ስጡ ብሎ አስተምሮናል ማለት ነው። በዚህ ቃል መሰረት ቅዱሳንን እናከብራለን። በተጨማሪም ሐዋርያው ሮሜ 8:30 ላይ የሚገርም ነገር አስቀምጦልናል። እግዚአብሔር የመረጣቸውን እንዲሁ አጸደቃቸው ይላል። መጀመሪያ ቅዱሳንን የሚመርጥ እግዚአብሔር ነው። መምረጥ የባሕርይ ሥልጣኑ የእሱ ስለሆነ ከማኅፀን ጀምሮ እንደገናም ደግሞ ኋላም በተለያየ ሁኔታ ቅዱሳንን እግዚአብሔር ይመርጣል። የመረጣቸውን እንዲሁ ደግሞ አጸደቃቸው ይላል። ጻድቅ ያደረገ እግዚአብሔር ነው። መርጦ ነው ጻድቅ ያደረጋቸው። ካጸደቃቸው በኋላ ደግሞ ማለት ነው ያጸደቃቸውን ደግሞ እንዲሁ አከበራቸው ይላል። መጀመሪያ መረጠ፣ ከዛ እንደገና ደግሞ ከመረጣቸው በኋላ አጸደቃቸው፣ እንደገና ደግሞ ያጸደቃቸው ምን አደረጋቸው አከበራቸው ይላል ሐዋርያው ቅዱስ ጳውሎስ ማለት ነው። ሮሜ 8:30 ላይ ነው ተጽፎ የምናገኘው። ስለዚህ ቅዱሳንን ስናከብር ከመጽሐፍ ቅዱስ መረጃ በመያዝ ነው ማለት ነው። ሌላው ቅዱሳን ሲከበሩ እግዚአብሔር ሞታቸው ሳይቀር እንዲከበር በነቢዩ በመዝሙረኛው አድሮ አስተምሮናል ማለት ነው። መዝሙረ ዳዊት መዝሙር 115 ቁጥር 15 ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሰው ሞቱ በእግዚአብሔር ዘንድ የከበረ ነው ወይም የተከበረ ነው ብሏል። እንግዲህ ጻድቃን የሚከበሩት በሞትም ጊዜ በልደትም ጊዜ ወይም ደግሞ የመታሰቢያ ቀን በሆነላቸው ጊዜ ጻድቃን ይከበራሉ ማለት ነው። ይህንን መዝሙረኛው ሲገልጥ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሰው ሞቱ የተከበረው በእግዚአብሔር ዘንድ ነው፣ በሰዎች አይደለም። ቅዱሳን የሚከበሩት መጀመሪያ ክብር የተሰጣቸው ሰዎች አይደሉም፣ ለቅዱሳን ክብር የሰጡት እግዚአብሔር ነው። እግዚአብሔር ለቅዱሳን ክብር ስለሰጠ ከእግዚአብሔር የተማሩት እግዚአብሔርን የሚከተሉት የእግዚአብሔርን ቃል የሚጠብቁት ደግሞ ቅዱሳኑን ያከብራሉ ማለት ነው። ከማን ታዘው? ማን ያላቸውን? እግዚአብሔር ያላቸው። ስለዚህ ሞታቸው ሳይቀር የተከበረ ነው። አሁን ቅድስት ቤተ ክርስቲያን የሞቱበትን ቀን ታከብራለች። ቅዱሳን የሞቱበትን ቀን ስታከብር መረጃዋ ይህ ነው ማለት ነው። ሌላው የተወለዱበትን ቀን ታከብራለች። የነ ዮሐንስ የልደት ቀን ተከብሯል። ሰዎች ተሰብስበው አክብረውታል። ወብዙኃን ይትፌሱ በልደቱ ተብሎ እንደተጻፈው የሉቃስ ወንጌል ምዕራፍ 1 ላይ ዮሐንስ በተወለደ ጊዜ የዮሐንስ ቤተሰቦችና አካባቢ ያሉ ሰዎች ሁሉ ልደት ዮሐንስን አክብረዋል ማለት ነው። ስለዚህ የቅዱሳን የልደት ቀናቸው ይከበራል፣ የሞት ቀናቸው ይከበራል። እንደገና ቃል ኪዳን የተሰጣቸው ቀን አለ። ቃል ኪዳኔን ከመረጡት ጋር አደረግኩ ብሎ እግዚአብሔር እንደተናገረው ቃል ኪዳኑን ለሰጠበት ቀን ቅዱሳን ቃል ኪዳን ከእግዚአብሔር ጋር እናንተን መታሰቢያ ያደረገ ዝክራችሁን የዘከረ መጻሕፍታችሁን የጻፈ ያጻፈ እንዲህ ያደረገውን እምርላቸዋለሁ ብሎ ለቅዱሳን ቃል ኪዳን ሰጥቷቸዋል። ታዲያ ይህ ደግሞ ቃል ኪዳን የተቀበሉበት ቀንም ቤተ ክርስቲያን ታከብራለች ማለት ነው። ስለዚህ ቅዱሳን የሚከበሩት በዚህ ነው ማለት ነው። በሌላ በኩል የቅዱሳን ክብር ገድል እንዲጻፍላቸው እንደገና ደግሞ ታምር እንዲጻፍላቸው ቤተ ክርስቲያን እንዲሰራላቸው እግዚአብሔር ራሱ በነቢዩ አድሮ ተናግሯል ማለት ነው። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 እስከ 54 ስናነብ ይህ እግዚአብሔር ለቅዱሳኑ ቃል ኪዳን የገባላቸው ነው የሚገልጥልን። እንዲህ ነው የሚለው፣ በቤቴና በቅጥሬ ውስጥ መታሰቢያ ስም እሰጣቸዋለሁ ይላል ለቅዱሳን ማለት ነው። ይህ በጣም የሚገርም ነገር ነው። በቤቴና በቅጥሬ ውስጥ ነው ያለው። ቤቱ የእግዚአብሔር ቤት ነው፣ ቤተ ክርስቲያን ወይም ቤተ መቅደስ ነው ቤት የሚለው። በቤቴና በቅጥሬ ውስጥ የእግዚአብሔር ቤት የእግዚአብሔር ቅጥር በሆነው ውስጥ ለቅዱሳን መታሰቢያና ስም። ምንድን ነው መታሰቢያቸው? ጽላቱ፣ እንደገና ስም። ለምሳሌ ቤተ ክርስቲያኑ በውስጡ እግዚአብሔር ቢመለክም ወይም ደግሞ በውስጡ የእግዚአብሔር የክርስቶስ ሥጋ የክርስቶስ ደም ቢሰጥም ስሙ ግን የቅዱስ ገብርኤል ቤተ ክርስቲያን፣ የቅድስት ድንግል ማርያም ቤተ ክርስቲያን፣ የቅዱስ ጊዮርጊስ ቤተ ክርስቲያን ተብሎ ስማቸው እንዲጠራ መታሰቢያ እንዲሆናቸው እግዚአብሔር አምላካችን ፈቅዷል። ይህንንም መጽሐፍ ቅዱስ ነው የሚያስረዳልን ማለት ነው። እንግዲህ መታሰቢያና ስም እሰጣቸዋለሁ አለ። አሁን ይህ ቤተ ክርስቲያን የቅዱስ ጊዮርጊስ ነው ሲባል ከዚህ ላይ ያለው ቃል ነው እየተፈጸመ ያለ ስም እሰጣቸዋለሁ ስላለ ማለት ነው። ሌላው ቅዱሳን ስናከብራቸው ለዘላለም መታሰቢያ ስለተሰጣቸው ነው። ዳዊት በመዝሙሩ መዝሙር 111 ቁጥር 6 ላይ ዝክረ ጻድቅ ለዓለም ይሄሉ የጻድቅ መታሰቢያ ለዘላለም ይኖራል ይላል። የጻድቅ መታሰቢያ ጊዜያዊ አይደለም። ጻድቃን ክብራቸው በመታሰብ ነው ለዘላለም የሚኖረው። ይቻለም እስክታልፍ ድረስ እስከወዳኛው ዓለም ድረስ የቅዱሳን ክብር በመድር ላይ በመታሰቢያነት ሲገለጥ ይኖራል ማለት ነው። ይሄንን አይደል መዝሙረኛው የሚለው የጻድቅ መታሰቢያ ለዘላለም ይኖራል አለ። የጻድቅ መታሰቢያ ለዘላለም ነው የሚኖረው፣ ጊዜው አይደለም። እንግዲህ እግዚአብሔር ይሄንን በነብዩ አድሮ ሲናገር ጻድቃን እንዲከበሩ መታሰቢያ እንዲደረግላቸው በሞታቸውም ጊዜ በልደታቸውም ጊዜ ቃል ኪዳን በተገባላቸው ጊዜ ይሄ ሁሉ መታሰቢያ እንዲሆንላቸው ነው እግዚአብሔር በነቢያት አድሮ በሐዋርያትም ላይ አድሮ የተናገረው ማለት ነው። ሌላው የሚገርመው ማለት ነው መጽሐፍ ምንድነው የሚለው ዝክር ሁሉ እንዲዘከርላቸው ከክብራቸው የተነሳ ቅዱሳን ዝክር እንዲዘከርላቸው ራሱ እግዚአብሔር አዟል ማለት ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ ስናነብ ጻድቅን የተቀበለ የጻድቅን ዋጋ ይወስዳል ይልና መጀመሪያ ከላይ ሲጀምር እናንተን የተቀበለ እኔን ተቀበለ ነው የሚለው። እናንተ የተባሉ ጻድቃን ቅዱሳን ናቸው። እናንተን የተቀበለ እኔን ተቀበላል፣ እኔን የተቀበለ ደግሞ የላከኝን የሰማይ አባቴን ተቀበላል ኢየሱስ ክርስቶስ። ይህን ሲል ጻድቃንን ተቀብለን እንድናከብር ለጻድቃን መታሰቢያ እንድናደርግ ነው። ይህን ካለ በኋላ ምንድን ነው የሚለው? ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ይወስዳል አለና በጻድቅ ስም ቀዝቃዛው ያጠጣ ዋጋው አይጠፋበትም አለ። እንግዲህ በጻድቅ ስም ቀዝቃዛው ማጠጣት ማለት መታሰቢያ ማድረግ ነው፣ ዝክር መዘከር ነው። አሁን ቅድስት ቤተክርስቲያን ዝክር እንዲዘከር መታሰቢያ እንዲደረግ ለቅዱሳን ታዛለች፣ ታስተምራለች። ይህ መሰረቱ ወንጌሉ ነው ማለት ነው። እንግዲህ ቅዱሳን መታሰቢያ ሲደረግላቸው፣ ቅዱሳን ዝክር ሲዘከርላቸው መሰረቱ መጽሐፍ ቅዱስ ነው። እንደዚህ ከሆነ ቤተክርስቲያን ስታከብር ምንም ስህተት የለባትም ማለት ነው። የቅዱሳንን ክብር ስታከብር፣ የቅዱሳንን መታሰቢያ ስታደርግ፣ የቅዱሳንን ዝክር ስትዘክር መረጃዋ መሰረቱ መጽሐፍ ቅዱስ ስለሆነ ነው ማለት ነው። እና ከዚህ አንጻር የጻድቁን ዋጋ ይወስዳል፣ ዋጋው አይጠፋበትም። የጻድቁንም የነቢዩንም ጠቅሶ እንዲሁም ነቢይም በነቢይ ስም የተቀበለ ጻድቅም በጻድቅ ስም የተቀበለ ቀዝቃዛው ያጠጣ እንኳን ቀዝቃዛዋ ማለት ነው ካለ ከውሃ ከፍ ያለ እንጀራ ወይም ሌሎችን ነገር ሊሰጥ ይችላል። ጥሬ ከሌለው ቀዝቃዛዋ እንኳን ቀርቶ ስለ ቅዱስ ጊዮርጊስ፣ ስለ አቡነ ተክለ ሃይማኖት፣ ስለ ነቢዩ ኢሳያስ እያለ የሰጠ ዋጋው አይጠፋበትም ነው ያለ። ይሄ የአምላክ ቃል ነው፣ ዘላለማዊ ቃል ነው፣ የማይሻር ቃል ነው። እንደዚህ ከሆነ ቅዱሳንን ስታከብር ቤተ ክርስቲያን አልተሳሳተችም፣ መረጃዋ መጽሐፍ ቅዱስ ነው ማለት ነው።
ግሩም ነው በጣም መምህር። ቅድም ሲናገሩ ቅድስናን በሁለት ከፍለውታል፣ የባህርይ የጸጋ ብለዋል። ጸጋ ማለት ምን ማለት ነው?
መልካም። ጸጋ ማለት ስጦታ ነው።
በጣም ጥሩ፣ በጣም ጥሩ። ዘሌዋው ያለ ደግሞ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ፣ ትእዛዝ ነው። ሁኑ ቅድስናን እንካቸው አይደለም ያላቸው። ስለዚህ የጸጋ ስጦታ የሚለው ነገር ካለ የተወሰኑት ቅድስናን በጸጋ ተቀብለው ይዘውት ሌሎች ደግሞ ደክሞ የሚያገኙት ነገር ነው። ይሄን ግልጽ ያደርጉልን።
መልካም። አሁን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ሲል ማለት ነው። በሁኑ ብሎ እየሰጣቸው ነው፣ ቅድስናን እየሰጣቸው ነው። መጀመሪያ እሱ ቅዱስ ነው፣ የእሱ ቅድስና የባህርይው ነው። ለቅዱሳን ቅድስና ሲሰጣቸው በስራቸው ነው። ያለ ስራ ቅድስና ሊገኝ አይችልም። ቅድስና የምትለዋን ቃል ለማግኘት በየሙያቸው ነቢያት ትንቢት በመናገር ከዓለም ንቀው፣ ሐዋርያት እየዞሩ በመስበክ መከራ በመቀበል በመሰየፍ ያገኙት ዋጋ ነው። ይህ ዋጋ ነው። ለዚህም አይደለ ክብር ለሚገባው ክብር ስጡ የተባለው? የተሰጠ ክብር ከእግዚአብሔር የተሰጠ ነው። ቅድም ጠቅሻለሁ፣ ሮሜ ላይ መረጣቸው አለ። መረጣቸውና መጀመሪያ ይመርጣቸዋል፣ መረጠ። ከዛ ምን አደረገ? እንደገና አጸደቃቸው፣ ጽድቅ ሰጣቸው ማለት ነው። ከዛ ደግሞ ቀጠለና ካጸደቃቸው በኋላ ምን አደረጋቸው? አከበራቸው ይላል። ስለዚህ ይህንን መርጦ አጽድቆ አክብሮ የሰጣቸው እግዚአብሔር ነው ማለት ነው። ሰጭ ነው እግዚአብሔር። ለምን? የባህርይ አይደለም። ባህርይና ጸጋ የምንለዋን ስናይ ጸጋ ራሱ ስጦታ ነው። ጸጋው ሰጠ ይላል ግዕዙ ማለት ነው። ጸጋ ስጦታ ነው። ባህርይ ግን የማይሰጥ የራስ የሆነ ነገር ነው ማለት ነው። የእግዚአብሔር የማይሰጥ የራሱ ነው። የቅዱሳን ግን ስጦታ ነው፣ የሰጣቸው ነው። የጸጋ ቅድስና ስለምን ፈቃድ ተሰጥቷቸው ነው። ያለ እግዚአብሔር ፈቃድ ቅድስና ሊገኝ አይችልም ማለት ነው። እግዚአብሔር ያልፈቀደለት ሰው፣ እግዚአብሔር ያልሰጠው ቅድስና ይሄ ቅዱስ ተብሎ ሊቀጥል አይችልም። ሰጩ ባለቤቱ የቅድስናው ባለቤት እግዚአብሔር ነው ማለት ነው። ግን የሚሰጡት በስራ ነው። በራሳቸው በሰሩት ስራ ወጥተው ወርደው በደከሙት ድካም የተሰጠ የተገኘ ቅድስና ነው ማለት ነው።
አንዳንዶች ስግደት ለእግዚአብሔር ብቻ እንጂ ለቅዱሳን የተገባ አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ ሌሎችም ጥንታውያን አብያተ ክርስቲያናት ለቅዱሳን ይሰግዳሉ፣ ቅዱሳንን ያከብራሉ፣ ይሄ የተገባ አይደለም የሚል የተቃውሞ ሀሳብ ያነሳሉ። ለዚህ መልሶት ምንድን ነው?
መልካም፣ ይሄ በብሉይ ኪዳንም በአዲስ ኪዳንም ለቅዱሳን ሰዎች እንደተሰገደ መጽሐፍ ቅዱስ ግልጽ አድርጎ አስቀምጦልናል። የቅዱሳን ስግደትም አሁንም የጸጋ ስግደት ነው። የእግዚአብሔር የባይረስ ስግደት ነው። ለእግዚአብሔር አምላክ ብቻ ስገድ የሚለው የባይረስ ስግደት ብቻ ነው። ለእግዚአብሔር የሚሰገድ ወይም የአምልኮት ስግደት ማለት ነው። እግዚአብሔርን ፈጥረህናል ብለን እያመለክን እንሰግድለታለን። የቅዱሳን ስግደት ግን የጸጋ ነው። ይህንንም ለቅዱሳን እንደተሰገደ በብሉይ ኪዳን ሳኦል፣ ንጉሱ ሳኦል ለነቢዩ ሳሙኤል ሰግዶለታል። ንጉሱ ሳኦል ማለት ነው።
ድንቅ ነው።
አንደኛ ሳሙኤል ምዕራፍ 28 ቁጥር 14 ላይ እንዲህ ይላል፣ ሳኦልም ሳሙኤል እንደሆነ አወቀ ይላል። ሲያውቀው ነው የሰገደለት፣ ቅዱስ እንደሆነ ጻድቅ እንደሆነ ሲያውቀው ማለት ነው። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎንብሶ እጅ ነሳ ሰገደለት ይላል። እንግዲህ የሚገርም ነው። የቃለ ንጉስ ነው ሳኦል፣ ንጉስ ነው በወቅቱ ማለት ነው። ከዳዊት በፊት የነበረ ንጉስ ነው። ሳሙኤል ደግሞ የቀባ የሚያነክስ ነው፣ ቅዱስ ነው፣ በእግዚአብሔር የተጠራ ነው። ገና በሕፃንነቱ ሳሙኤል ሳሙኤል ተብሎ የተጠራ ነው። ነቢዩ ሳሙኤል የተመረጠ ነው በእግዚአብሔር። ስለዚህ የሳሙኤልን ቅድስና ሳኦል ባወቀ ጊዜ ወደ ሳኦል ሂዶ ወደ ሳሙኤል ሂዶ እጅ ነሳ ሰገደለት ነው የሚለን መጽሐፍ ቅዱስ። ይህንን ያስረዳናል። ሌላው ሳኦል ብቻ ሰግዶ አላበቃም። ለነቢዩ ኤልሳ የነቢያት ልጆች ሰግደውለታል። ከኢያሪኮ መጥተው ለነቢዩ ኤልሳ ሰግደውለታል። ሁለተኛ ነገሥት ምዕራፍ 2 ቁጥር 15 ላይ እንደሰገዱለት ተጽፎ መጽሐፍ ቅዱስ እናገኛለን። እንዲህ ነው የሚለው፣ የነቢያት ልጆች ባዩት ጊዜ ኤልሳን ማለት ነው። የነቢያት ልጆች ኤልሳን ባዩት ጊዜ የኤልያስ መንፈስ በእርሱ ላይ አርፏል አሉ ይላል። የእነሱ ንግግር ነው ቀጥታ። የኤልያስ መንፈስ በእሱ ላይ አርፏል አሉ። ለምን? ኤልያስ አንድ ሙት ነበር ያስነሳ፣ ኤልሳ ሁለት ሙት አስነስቷል፣ መንፈሱ አርፎበታል። ይህንን ስላወቁ ምን አሉ? ሊገናኙትም መጥተው በፊቱ ወድቀው ተደፉ ይላል። ሰገዱለት ማለት ነው። ሊገናኙትም መጥተው በፊቱ ወድቀው ተደፉ ይላል። እንግዲህ እነኚህ የነቢያት ልጆች የተማሩ ናቸው፣ ያውቃሉ። ስግደት ለቅዱሳን የማይገባ ቢሆን ኑሮ ለነቢዩ ኤልሳ አይሰግዱም ነበር፣ በፊቱ ወድቀው አይደፉም ነበር ማለት ነው። እና ይህንን አድርገዋል ማለት ነው። በተመሳሳይ ንጉሱ ናቡከደነጾር፣ ይሄ ደግሞ በጣም የሚገርም ነው። በወቅቱ የነበረ አምባገነን ነው። ምድርን እንደ ሰማ ቅልጦ እንደ ገልቀጥቅጦ የገዛ ንጉስ ነው። ለዳንኤል እንደሰገደለት መጽሐፍ ቅዱስ ያስረዳናል። ትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ እንደሰገደለት ይገልጻል። እንዲህ ነው የሚለው፣ ናቡከደነጾርም ንጉሱ ናቡከደነጾር ዳንኤልን በተመለከተው ጊዜ ለዳንኤል በግንባሩ ተደፍቶ ሰገደለት ነው የሚለው። ቀጥታ መጽሐፍ ቅዱስ ማለት ነው። ለዳንኤል ሰገደለት ይለናል። ይህ ንጉስ ነው። ንጉስ ሲሆን መከበር ነው የነበረበት። ከንጉሱ ክብር ይልቅ የዳንኤል ክብር በልጧል ማለት ነው። የዳንኤል ክብር ስለበለጠ ለነቢዩ ዳንኤል፣ ለጻድቁ ዳንኤል ናቡከደነጾር ሰግዶለታል ማለት ነው። እንግዲህ ይህን መሰረት በማድረግ በብሉይ ኪዳን ላሉ ቅዱሳን እንሰግዳለን። ለምሳሌ ለሳሙኤል ተሰግዷል፣ ለኤልሳ ተሰግዷል፣ ለዳንኤል ተሰግዷል። ቤተ ክርስቲያን ቅዱስ የምትላቸው ቅዱሳን ነቢያት ከምትላቸው መካከል እነኚ ናቸው ማለት ነው። ይህ በብሉይ ኪዳን ነው። በሐዲስ ኪዳንም ተሰግዷል። ይህ በብሉይ ተደርጎ አልቆመም። እሺ፣ በሐዲስ ኪዳን ቆርኔሌዎስ ለቅዱስ ጴጥሮስ ሰግዷል ማለት ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 25 ላይ ጴጥሮስ ወደ ቆርኔሌዎስ ቤት በገባ ጊዜ ቆርኔሌዎስም
በግንባሩ ተደፍቶ ወደቀና ለጴጥሮስ ሰገደለት ይላል። እንግዲህ ቆርኔሌዎስ ካይዛ ወገን ነበር፣ ገና አላመነም። ጴጥሮስ ሊያጠምቀውና ሊያሳምነው ነው ወደ ቆርኔሌዎስ ይሄደ ማለት ነው። ቆርኔሌዎስ ጴጥሮስን ባየ ጊዜ ጴጥሮስ ቅዱስ ስለሆነ ጴጥሮስ የጸጋ ስግደት ስለሚገባው ባየው ጊዜ ማለት ነው ቆርኔሌዎስ ለጴጥሮስ ሰግዶለታል ማለት ነው። እንግዲህ በብሉይም በአዲስ ኪዳንም ለቅዱሳን ሰዎች ተሰግዷል። ብዙ አለ፣ ለመረጃ ያክል ግን ይሄ ይበቃል። ይህንን በመያዝ ቤተክርስቲያናችን ለቅዱሳን ሰዎች እንዲሰገድ ታስተምራለች፣ እሷም ስገዱ ብላ ታዛለች ማለት ነው እንጂ ሰዎች እንደሚሉት እኛ ተሳስተን አይደለም እናደርገው ማለት ነው።
አንዳንዶች ቅዱሳንን ስናመሰግን ከእግዚአብሔር ዘንድ በረከትን አሰጡን ስንል ታመልካላችሁ ይሉናል። ለዚህ መልሶት ምንድን ነው? ለቅዱሳን ምስጋና ይገባል አይገባም?
መልካም። እንግዲህ ቅዱሳንን ስናመሰግን ለቅዱሳን የጸጋ ምስጋና ነው የሚገባቸው ማለት ነው። የአምልኮት ምስጋና ለእግዚአብሔር ነው። ይህንን መጽሐፍ ቅዱስ እንዲህ ይላል የዳዊት መዝሙር መዝሙር 4 ቁጥር 3 ላይ አይምሩ ከመ ተሰባ እግዚአብሔር በጻድቁ፣ እግዚአብሔር በጻድቁ እንደተመሰገነ እወቁ ይላል። መጀመሪያ እግዚአብሔር የተመሰገነው በባይሩ ነው። ጻድቃንን እናመሰግናቸው ደግሞ የእግዚአብሔር መገለጫዎች ስለሆኑ ነው ማለት ነው። የእግዚአብሔር መገለጫዎች ስለሆኑ ስለዚህ ቅዱሳንን ወይም ጻድቃንን እናመሰግናቸዋለን። እመቤታችን ራሱ ቅዱሳን እንደሚመሰገኑ በተናገረችው ነገር በዚህ መረዳት ይቻላል ማለት ነው። የሉቃስ ወንጌል ምዕራፍ 1 ላይ ስናነብ ናሆም ይዘስ ያስተወጽኡኒ ሁሉ ትውልድ ብላ እመቤታችን ተናግራለች። ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብላለች። አስተብጻ ደነቀ አመሰገነ ነው የሚለው የግዙ ቃል ማለት ነው። ከዛሬ ጀምሮ ትውልድ ሁሉ ያደንቁኛል ያመሰግኑኛል አለች። መጀመሪያ መልአኩ ካመሰገናት በኋላ ኤልሳቤጥም ካመሰገነቻት በኋላ በሰማይ መልአኩ ቅዱስ ገብርኤል አመሰገናት፣ በምድር ደግሞ ኤልሳቤጥ አመሰገነቻት። የሁለቱን ምስጋና ከሰማችና ከተቀበለች በኋላ በእናንተ ብቻ አይቆምም፣ ወደፊትም ትውልድ ሁሉ ያመሰግኑኛል ስትል ናሁ ወናሁ ሚዘሰ ያስተበጽኑ ሁሉ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብፅዕት ይሉኛል ብላለች። ስለዚህ ቅዱሳን ሰዎች የማይመሰገኑ ቢሆን ኑሮ እመቤታችን የአምላክ እናት ራሱ እንደዚህ ብላ አትናገርም ነበር። እንግዲህ ቅዱሳን ምስጋና ይገባቸዋል ስንል ይህንን በመያዝ ነው። እመቤታችን ከቅዱሳን አንዷ ናት። እንደውም የቅዱሳን ቅድስና ናት እመቤታችን። የቅዱሳን ቅድስና ማለት የቅዱሳን መክበሪያቸው፣ የቅዱሳን ክብራቸው፣ በረከት የምታሰጣቸው ናት እመቤታችን። ቅዱሳን ሁሉ የከበሩት፣ ቅዱሳን ሁሉ ክብር ያገኙት ከእመቤታችን የተነሳ ነው ማለት ነው። ለምን? የዓለሙን አምላክ እመቤታችን በመውለዷ ከቅዱሳን ክብር የእሷ ክብር ከፍ ስለሚል የሐዋርያት ስብከታቸው፣ የነቢያት ትንቢታቸው፣ የጻድቃን ጽድቃቸው እያሉ ደራሲያን እመቤታችን ያመሰግኗታል። ስለዚህ እመቤታችን ራሷ ለቅዱሳን ሰዎች ምስጋና እንደሚገባቸው በራሷ አንደበት መስክራልናለች ማለት ነው። ከዚህ የተነሳ ቅዱሳን ሰዎች እንዲመሰገኑ ቤተክርስቲያን ታዛለች። ምስጋናቸው ግን የአምልኮት አይደለም። እኛ ቅዱሳንን አናመልካቸውም። እንደሚያማልዱን፣ እንደሚረዱን፣ እንደሚጠብቁን፣ ጸሎታችን ወደ እግዚአብሔር እንደሚያሳርጉልን አምነን እናመሰግናቸዋለን እንጂ ፈጥረውናል፣ አምላካችን ናቸው ብለን አይደለም እናመሰግናቸው። ይህ ፈጣሪነት አምላክነት የባይሩ እግዚአብሔር ነው። በእርግጥ ቅዱሳንም የጸጋ አምላክ ተብለዋል። የጸጋ አምላክ እግዚአብሔር ሙሴን እንዲህ ብሎታል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ስመ አነ ረሰይኩከ አምላኮ ለፈርዖን፣ የፈርዖን አምላክ አድርጌሃለሁ ብሎታል። ለምን? የጸጋ አምላክ ነው። ፈርዖንን እንዲያዘው እንዲያድርግ እንዲለው ሙሴን እግዚአብሔር የጸጋ አምላክነት ሰጥቶታል። የፈጣሪነት ግን አይደለም። የጸጋ አምላክነት ማለት በጸጋ ሙሴን እንዲያዘው ነውና ይህንን ቤተክርስቲያን ስለምታቅ ለቅዱሳን የጸጋ ምስጋና ታቀርባለች ማለት ነው።
ኤልሳቤጥም መንፈስ ቅዱስ በመላባት ጊዜ እመቤታችንም ምን ነበር ያለችው?
ኤልሳቤጥ መንፈስ ቅዱስ በመላበት ጊዜ የጌታዬ እናት አንቺ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ ብላ
እንዴት ይሆንልኛል?
አዎ እኔ እንዴት ይሆንልኛል ብላ ራሷን ዝቅ ዝቅ አድርጋ እመቤታችንን ማመስገን ይጀምራል።
ክብር ሰጠች ማለት
ነው። ለእመቤታችን ነው ክብር የሰጠችው ማለት ነው።
የቅዱሳን ክብር ያንዱ ከአንዱ ከፍ ስለሚል።
አዎ እውነት ነው። ለምሳሌ የእመቤታችን ክብር ከሁሉም በላይ ነው። እመቤታችን ከመላእክትም ከነቢያትም ከሐዋርያትም ትበልጣል። ይእቲ ታቢ በክብርም ኪሩቤል ወትፈደፍድ በንጽህም ሱራፌል ይላታል። በንጽህና ከሱራፌል በክብር ከኪሩቤል ትበልጣለች ተብሎ ተነግሮላታል። ቅዱስ ያሬድ ነው ይሄንን ያለው። ለምሳሌ የሱራፌል ንጽናቸው ይነገራል። ለምን ዙፋኑን ያጠኑ የሚኖሩ ናቸው ሱራፌል ማለት ነው። ኪሩቤል ደግሞ ክብራቸው ከሁሉም ክብር ከፍ ያለ ነው። መንበሩን ተሸክመው ዙፋኑን ተሸክመው ይኖራሉ። ከኪሩቤልና ከሱራፌልም ክብር ግን የእመቤታችን የበለጠ ነው ማለት ነው። ስለዚህ ያንዱ ቅዱስ ክብር ካንዱ ቅዱስ ክብር ይበልጣል፣ ኮከብ ከኮከብ ይበልጣል ተብሎ ባወሬው የተገለጠውም ደግሞ ማለት ነው ያንደኛው ቅዱስ ክብር ካንደኛው ቅዱስ ክብር ከፍ እንደሚል ነው ማለት ነው። ለምሳሌ የእመቤታችን ከሌሎቹ ቅዱሳን ይበልጣል ማለት ነው።
የሚጨምርት ነገር አለ ማለት
መልካም። እንግዲህ ቅዱሳንን አጠቃላይ ስናነሳ ቅዱሳንን ማክበር ለራስ ክብር ነው የሚሆነው። ቅዱሳንን የሚያከብሩ ሰዎች ለራሳቸው ክብር ነው የሚያገኙት። ቅዱሳንን የተቀበለ የቅዱሳንን ዋጋ ስለሚያገኝ ማለት ነው። ቅዱሳን በጾም በጸሎት በስግደት ከዘመድ ርቀው በጫካ ወይም ደግሞ በሰማይትነት ያለፉ ቅዱሳን ነቢያት፣ ቅዱሳን ሰማይታት፣ ቅዱሳን አበዋሉ እነሱ እንዲሁ ነው ያገኙትን ዋጋ ቅዱሳንን በመቀበል ቅዱሳንን በማክበር ይህንን ዋጋ ማግኘት ይቻላል ማለት ነው። ይህንን እግዚአብሔር በቅዱሳኑ ላይ አድሮ ለቅዱሳን የሰጠውን ቅድስና ከነሱ ስር በመሆን እነሱን በመማጸን የሰው ልጆች ራሱ እነሱን በማክበራቸው ክብር ያገኛሉ ማለት ነው። ይህ ትልቅ ነገር ነው። ተስፋ ነው ለአማኞች ለክርስቲያኖች ተስፋ ነው። ጻድቁን የተቀበለ የጻድቁን ዋጋ ይወስዳል ማለት በጣም ቀላል ነገር አይደለም። እንግዲህ ጻድቁ አንድን ጻድቅ ብንወስድ ለምሳሌ ቅዱስ ጊዮርጊስን ብንወስድ ቅዱስ ጊዮርጊስ ያን ሁሉ መከራ ተቀብሎ ነው ያን ሁሉ ተጋድሎ አንገቱን ተቆርጦ መከራ አይቶ ተገርፎ ተደብድቦ የሾህ ጫማ አድርጎ በብረት እግሩን ወቅተውት እንደዚሁ ነው ቅዱስ ጊዮርጊስ የተቀበለውን ዋጋ በቅዱስ ጊዮርጊስ ማመን የቅዱስ ጊዮርጊስን ክብር በመቀበል ብቻ የቅዱስ ጊዮርጊስን ዋጋ ማግኘት ይቻላል ማለት ነው። እንግዲህ እግዚአብሔር የሰው ልጆች እንዲድኑ ፈቃዱ ስለሆነ ነው ይህን ያደረገው ማለት ነው። እነ ነቢዩ ኢሳያስ እነ ነቢዩ ኤርምያስ ያን ሁሉ ትንቢት ተናግረው ያን ሁሉ ዋጋ ከፍለው ያገኙትን ክብር ማግኘት ይቻላል። ለምሳሌ ኢሳያስ ትንቢት ስለተናገረ ድንግል በድንግልና ጸንሳ ትወልዳለች ብሎ ስለተናገረ እንዴት ያለ ወንድ ሴት ትወልዳለች ብለህ ትናገራለህ ብለው በመጋዝ ሰንጥቀው ነው የገደሉት ኢሳያስን ማለት ነው። ነቢይን የተቀበለ የነቢይን ዋጋ ይወስዳል ሲባል ነቢዩ ኢሳያስ እንዲሁ ነው በመጋዝ ተሰንጥቆ ያገኘውን ክብር የነቢዩ ኢሳያስን ዋጋ ማግኘት እንዲቻል እግዚአብሔር ሰጠ ማለት ነው። በጣም የሚገርም ነው። እሱን በመቀበል ነቢዩን የተቀበለ የነቢዩን ዋጋ ይወስዳል ስላለ ነቢዩን በመቀበል ብቻ የነቢዩን ዋጋ እንድናገኝ እግዚአብሔር አምላካችን ፈቅዷል ማለት ነው። እና ለክርስቲያኖች ትልቅ ተስፋ ነው። ቅዱሳንን ማክበር ለራስ መክበር ነው። ቅዱሳንማ እኛ ብናከብራቸውም ባናከብራቸውም እኮ እግዚአብሔር አንዲዛ ከብሯቸዋል። እግዚአብሔር ያከበረውን ደግሞ ማን ሊያዋርድ ይችላል? ማንም ስለማይችል ከብረዋል ማለት ነው። ይህንን ነው
ድንቅ ነው። እንግዲህ መምህር የነገሩን ነገር ተመልካቾቻችን ነገረ ቅዱሳንን አስመልክቶ ከመጋቢ ሐዲስ ሄኖክ ፈንቴ ጋር ይህን በመሰለ መልኩ ተወያይተናል። ዳዊት ራሱ ምን አለ? በእግዚአብሔር ማደሪያ የሚኖር ሰው ማን ነው አለ? እግዚአብሔርን የሚፈሩትን የሚያከብር ቅዱሳንን የሚያከብር። ይህ አንዱ ማሰሪያ ነው። ሌላው ቅድም ሲነግሩ ቅድስናን ለአምስት ጾታ ሰጥተውታል። ለደቂቀ አዳም፣ ለነዋየ ቅድሳት፣ ለመጻሕፍት እንዲህ ብሎ ዘርዝሯል አለ። አዎ መጽሐፍ ምን አለ? አብርሃምን የሚረግም የተረገመ ይሆናል ብሏል። አብርሃም የቅዱሳን አማኞች አባት ነው፣ ርዕሰ አበው ነው። የእሱን ልጆቹንም የሚረግም የሚሳደብ የሚንቅ ቢኖር የተረገመ ሆኖ ይቀራል ነው። በጣም ድንቅ ነው። ዘጸአት ምዕራፍ 19 ላይ ቁጥር 13 ምንድን ነው የሚለው? እግዚአብሔር በተራራ ላይ በሲና ሊገለጥ ሲል ይህን ተራራ ጫፉን የሚነካ ወደዚያም የሚወጣ ቢኖር ሰውም እንስሳትም ተወግረው ይሙቱ፣ በፍላጻ ይወጉ። ለምን? እግዚአብሔር ስለተገለጠበት ተራራው ምን ሆነ? ቅዱስ ተራራ ሆነ። እንግዲህ አፈርና ድንጋይ ተፈጥሮ የሆነው ተራራ እግዚአብሔር ሲገለጥበት እንዲህን ክብር ካገኘ እስትንፋስ እንተ ወጻትም አፉ ከእግዚአብሔር የወጣች እስትንፋስ የተዋሃደችው ሰው ደግሞ ቅዱስ ሲሆን እሱን መስደመናቅ የሚያስከትለው ቅጣት ምን ያህል ነው የሚሆነው? ትልቅ ነው።
አዎ በጣም።
አንዱ ደግሞ ቅዱስ ያሉት ምንድነው? ነዋያት ናቸው። ነዋያት ቅዱሳት፣
ነዋያት ቅዱሳት። አዎ
አዎ። በትንቢተ ዳንኤል ምዕራፍ 5 ላይ ከኢየሩሳሌም ቤተ መቅደስ ብልጣሶር ያስወሰዱትን ነዋያት ጽዋውን፣ የብሩን፣ የወርቁን ይዘው እየጠጡ ለጣዖት ይሰግዱ ነበር አለ። የሰው እጅም የምትመስል በመቅረዙ ፊት ለፊት ወጣችና ማኔ ቴቄል ፋሬስ አለች። የተቀደሰውን የእግዚአብሔርን ጽዋ እነሱ በተውኔት ቦታ ላይ እየጠጡ ሊያረክሱ ስለፈለጉ ለጣዖት ስለሰገዱ ተመዘንክ ቀላም ተገኘ እግዚአብሔር ለወርቁና ለብሩ ጽዋ የኛል ክብር ከሰጠ በአርያው በመሳሌ ለተፈጠሩት ደቂቀ አዳም ቅዱሳን ደግሞ ክብሩ የትነኝ ደረጃው
እጅግ ከፍ ያለ
ከፍ ይላል አዎ መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ በደብረ ታቦር ላይ ተገለጠ ያን ተራራ መጴጥሮስ ምናሉት ቅዱሱ
የእግዚአብሔር ተራራ
አዎ ክርስቶስ የተገለጠበት ያ ተራራ ያን ደግሞ በግርማ መለኮቱ አለ
አዎ
ቅዱሳን ግን ተዋህዷቸው ለዘላለም ይኖራል ቴዎፎሮስ የእግዚአብሔር መገለጥ በቅዱሳን ነው በግሪካኛው ስለዚህ ያ ተራራ ቅዱስ ከተባለ በቅድስና በንጽህና በጾም በጸሎት ጸንቶ እግዚአብሔርን የሚገልጡትንማ ምን ያህል ክብር ይገባቸው እንዴት ቅዱሳን ይባሉ
ተመልካቾቻችን ነገረ ቅዱሳንን አስመልክቶ ከመምህር ሄኖክ ፈንቴ ጋር ይህን በመሰለ መልኩ አቅርበናላችኋል የዕለቱን መርሃ ግብራችንን እዚህ ላይ እናጠናቀቃለን ቀሪዎቹን መርሃ ግብሮች እንድትከታተሉ በአክብሮት እንጋብዛለን